ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ጤና ይስጥልኝ አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከመጽሐፍት ዓለም ዝግጅታችንን በማስከተል የሀበሻ ጀብዱ በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን መጽሐፍ ትረካ ክፍል 6 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ትራንስፓረንሲ ኢንተርናሽናል የተባለው ድርጅት ረቡዕ ጥር 17 ቀን ይፋ ባደረገው ዓመታዊ ዘገባ በመንግስት ደረጃ ከፍተኛ ሙስና ከተካሄደባቸው 176 ሀገሮች መካከል ኢትዮጵያ 108ኛ ሆና ተመድባለች። ዴንማርክ፣ ኒውዚላንድ፣ ፊንላንድ፣ ስዊዘርላንድ እና ስዊድን የሙስናው ደረጃ በጣም ዝቅተኛ ሆነ ከመታይባቸው ሀገሮች መካከል በመጀመሪያው ተርታ የተመደቡ ናቸው። ጥናቱ የወያኔ ቁንጮ አባላት በተለያየ ስልትና በድብቅ በየጊዜው ወደ ውጭ የሚያሸሹትን ያግራብት ቢያካትት ኖሮ ኢትዮጵያ ከመጨረሻዎቹ ሀገሮች መካከል ልትመደብ ትችል ነበር ተብሏል። ረቡዕ ጥር 17 ቀን ከምሽቱ 3 ሰዓት ላይ በባህር ዳር ከተማ ቀበሌ 15 ማዘጋጃ ቤት አካባቢ በህዝብ ወገኖችና በወያኔ ጸጥታዎች መካከል የተኩስ ልውውጥ መደረጉ ታውቋል። ከወያኔ በኩል ምን ያህል ጉዳት እንደደረሰ ባይታወቅም ከህዝብ ወገን ሁለት ሰዎች መጎዳታቸው ተነግሯል። በአካባቢው የተፈጠረው የጸጥታ ውጥረት ብዙት ያለበትን ህዝብ ተስፋ ከፍ አድርጎታልም ተብሏል። ሐሙስ ጥር 18 ቀን በኩዌት የሞት ቅጣት ከተፈጸመባቸው ግለሰቦች መካከል አንደኛዋ ኢትዮጵያዊት መሆኗ ታወቀ። አማከል በሚል ስም የተጠቀሰችው ኢትዮጵያዊት ቅጣቱ የተበየነባት በ2000 ዓመተ ምህረት በአሰሪዋ ላይ የግድያ ወንጀል ፈጽማለች በሚል ክስ ነው። በወያኔ ባለስልጣኖች አሻሻጭነት ወደ መካከለኛው ምስራቅ በባርነት የሚጓዙ ኢትዮጵያውያን በአሰሪዎቻቸው ከፍተኛ በደል የሚደርስባቸው መሆኑ በየጊዜው የተዘገበ ሲሆን ከሚደርስባቸው ግፍና ስቃይ መብዛት የተነሳ እንዲህ አይነት እርምጃዎች ሲወስዱ መቆየታቸውም የሚታወስ ነው።
ሼክ ኑሩ ኢማምን በመግደልና እስላማዊ መንግስት ለማቋቋም ሙከራ በማድረግ በሚል ክስ ተወንጅለው የነበሩ 13 የእስልምና ሃይማኖት ተከታዮች ከ6 እስከ 16 ዓመት በሚደርስ እስራት እንዲቀጡ ፍርድ ቤቱ ወሰነባቸው መሆኑ ታውቋል። ግለሰቦቹ የሐሰት ክስ እንደተመሰረተባቸው በርካታ ወገኖች ሲገልጹ መቆየታቸው የሚታወቅ ነው። በተያያዘ ዜና የጋምቤላ መሬት ለባዕድ ከበርቴዎች መሸጡን በመቃወም የሚታወቁትና በሽብርተኝነት ክስ ተወንጅለው በስር ላይ የሚገኙት አሞት አጓ ጥር 10 ቀን 2009 ዓ.ም ምረት የወያኔው ጠቅላይ ፍርድ ቤት በ50 ሺህ ብር ዋስትና ከስር ተፈተው ጉዳያቸውን እንዲከራከሩ ቢወስንም የክሊንቶ እስር ቤት እስካሁን ያልፈታቸው መሆኑ ታውቋል። የአልሸባብ ታጣቂዎች የአሜሪካን የስለላ ድርጅት CIA አባላት የሆኑ 3 ሰዎች መግደላቸውን ከአልሸባብ ጋር የቅርብ ግንኙነት አለው የሚባለው ድረገጽ ዘግቧል። ሶስቱ የተገደሉት የአክባራዊ በተባለው ከተማ ውስጥ ህዝብ በተሰበሰበበት ሁኔታ መሆኑን ተጠቅሷል። አብዱላዊ ዳሜ መሐመድ ኑር የተባለው የ36 ዓመት ጎልማሳ $200 እየተከፈለው ለስለላው ድርጅት ይሰራል በሚል የተከሰሰ ሲሆን የ42 ዓመቱ መሐመድ ኢማም ሐሰን ደግሞ $150 እየተከፈለው ለኬንያ ይሰልላል ተብሏል። ሌላው የ21 ዓመት ወጣት ደግሞ በተባባሪነት ተከሶ ሶስቱን በጥይት ተደብድበው ተገለዋል። በተያዘ ዜና ድንበር የለሽ ሐኪሞች የተባለው ተቋም ከሚቀጥለው ሚያዝያ ወር ወዲህ በሶማሊያ ውስጥ አገልግሎት ለመጀመር መወሰኑ ተገልጿል። ተቋሙ በሶማሊያ ውስጥ የ2 ዓመታት የሕክምና አገልግሎት ሲሰጥ የቆየ መሆኑ የሚታወቅ ሲሆን ከ3 ዓመት በፊት በጸጥታ ሁኔታ መበላሸት አገልግሎቱን አቋርጦ እንደነበር ይታወቃል። የሥራ ማቆም አድማ በማድረግ ላይ የሚገኙት የኬንያው ዶክተሮችና ነርሶች እስከ 5 ቀን ድረስ ተቋማቸውን አቁመው ወደ ሥራ እንዲመለሱ አንድ የኬንያ ፍርድ ቤት የወሰነ መሆኑ ታውቋል። ቀደም ብሎ የዶክተሮችና የነርሶቹ ማህበር መሪዎች አድማቸውን ካላቆሙ በእስራት እንደሚቀጡ ማስፈራሪያ የተሰጣቸው መሆኑ ተነግሯል። መንግስት በደሞዛቸው ላይ 40% ለመጨመር ቢስማማም ከ3 ዓመት በፊት ስምምነት የተደረገበት ደረጃ አልደረሰም በሚል ተቃውሞ አድማውም ቀጥሏል። በታንዛኒያ አንድ የቻይና የወርቅ ማዕድን በመደርመሱ ምክንያት ማዕድን ውስጥ ይሰሩ የነበሩ ቢያንስ 13 ሰራተኞች ከጉድጓዱ ውስጥ መውጣት ባለመቻላቸው በሕይወታቸው ላይ አደጋ ሊደርስ ይችላል የሚል ስጋት ፈጥሯል። በዛሬው ቀን የደረሰው የመሬት መደርመስ ከፍተኛ ጉዳት ያስከተለ ሲሆን በማዕድኑ ውስጥ ሳይወጡ ከተቀበሩ ሰራተኞች መካከል የቻይና ዜጎች የሚገኙበት መሆኑን ለማወቅ ተችሏል። የእርዳታ ሰራተኞች የተቀበሩትን ከነህይወታቸው ለማውጣት ከፍተኛ ጥረት እያደረጉ ነው። በስደት ላይ የነበሩት የሱዳኑ የፖለቲካ መሪ ሳድቅ አልማህዲ ተሰደው ከነበሩበት ከግብጽ ወደ አገራቸው የተመለሱ መሆናቸው ተነግሯል። ከሱዳን ነባር ፓርቲዎች መካከል የአንደኛው መሪ የነበሩት አልማህዲ በዲሞክራሲያዊ መንገድ በሱዳን ስልጣን ከያዙ መካከል የመጨረሻው ሲሆኑ በ1981 ዓመተ ምህረት በአሁኑ መሪ ባልበሽር የመፈንቅለ መንግስት ተደርጎባቸው ከስልጣን ተወገዱ ናቸው። ከሁለት ዓመት በፊት ትጥቅ ትግል ከሚያካሂዱ ኃይሎች ጋር አሲረዋል በሚል ሲወነጀሉ ወደ ካይሮ የተሰደዱ መሆናቸው ይታወቃል። በአሁኑ ወቅት በምን አይነት ስምምነት እንደተመለሱ ባይታወቅም ለደጋፊዎቻቸው በሚያደርጉት ንግግር ውስጥ ምክንያቱን ግልጽ ያደርጋሉ ተብሎ ይጠበቃል።
አድማጮቻችን፣ ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል። ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሃበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 6 ምዕራፍ 10 ጦራችን በጉዞ ላይ የአድዋ ከተማ በጣሊያን ቦምብ ተወግራ በነደደች በነጋታው ራስ ካሳ ከልጃቸው ከደጃዝማች ወንድወሰን ጋር በደህና ፈጣን ፈረስ ወደ አንድ ሰዓት ገደማ የሚያስኬድ መንገድ ተጉዘው ከ20 ሺህ በላይ የሆነው ጦራቸው ሰፍሮ ወደሚጠብቃቸው ቦታ ሄዱ። ራስ ካሳ ደብረታቦርን ከመልቀቃቸው በፊት አስጠርተውኝ አንድ ጠንካራና ሸጋ ሰንጋ ፈረስ ከሁለት በቅሎች ጋር ለገሱኝ። የሚበቃኝን ያህል የጭነት አህዮች እወስድ ዘንድም ትእዛዝ ሰጡ። ቀጥለውም የኔን ደህንነት ይጠብቁ ዘንድ አቶ ተሰማን ከ20 የታጠቁ ወታደሮች ጋር መደቡልኝ። ከሰዓት በኋላ ጦሩ ከሰፈረበት ሜዳ ደረሰ። ከሩቅ በርካታ ድንኳኖች ይታያሉ። ድንኳኖቹ ፈንጠር ፈንጠር ብለው አንድ ትልቅ ድንኳን ከሌሎች አነስ አነስ ካሉ ድንኳኖች ጋር መሃል ላይ ቆሟል። ሌሎች በመቶዎች የሚቆጠሩ የተለያየ መልክና ስፋት ያላቸው ድንኳኖች ዙሪያውን አጥረውታል። እንግዲህ ከፍ ከፍ ያሉትና መሃል ላይ የቆሙት የትልልቆቹ ሹሞች ሆኖ ትንንሾቹ ደግሞ የትናንሽ ሹሞች ድንኳን መሆናቸው ነው። ሌላው ጦር ድንኳን ቀርቶ ለግሩ ጫማ እንኳን አልነበረው። በዚያ የጦር ሰፈር ትንሽ ነጣና ደመቅ ያሉ ሁለት ድንኳኖች ጎላ ብለው ይታያሉ። በኋላ እንደተረዳሁት አንደኛው የራስ ካሳ እንግዳ መቀበያ ሲሆን ሁለተኛው ራስ ካሳ ሹማምንቱን ግብር የሚያበሉበት የግብር አዳራሽ መሆኑ ነበር። ራስ ካሳ ለራሳቸው አነስ ያለችና ድሎት ያልጎደላት ድንኳን ነበራቸው። ለኔም አነስ ያለችና ሁለት የጦር ሜዳ አልጋዎች፣ ለስለስ ያሉ ፍራሾች የተዘረጉባቸው ከአንድ ታጣፊ ጠረጴዛና ከሁለት ወንበሮች ጋር አዘጋጅተውልኝ ነበር። በዛ የጦር ሰፈር ሁለተኛው ቀን አንድ ጸጉረ ለውጥ ደራቃ ፈረንጅ ብቅ አለ። በቀጥታ ወደ እኔ በመምጣት ቄስ አቶ ሄንቲዝ እንደሚባል ነግሮኝ ተዋወቀኝ። ለምን እንደሆነ ባላውቅም ይህን ሰውዬ ውቃቤ አልወደደውም። እናም እዚህ ምን እንደሚሰራ ጠየቅኩት። ሳቅ ብሎ ለጥያቄ በሰሜን ኢትዮጵያ ብዙ ዓመት እንደኖረና በጎንደር ዙሪያ ያለ ሚሽን አስተዳዳሪ እንደሆነ ጨምሮም አሁን ራስ ካሳን ሊሰናበት መምጣቱን አጫወተኝ። አሁን ከምን ጊዜውም በላይ ተረጠርኩት። ራስ ካሳን ብቻ ለመሰናበት በቀላሉ ከ10 ቀን በላይ ተጉዞ እዚህ ደርሷል። ብቻ ቄሱ ከራስ ካሳ ጋር በእንግዳ መቀበያ ሳሎናቸው ለብዙ ሰዓታት ሲነጋገር ቆይቶ ተሰናበተ። ቄሱ አማርኛ አሳምሮ ይናገር ስለነበር ከራስ ካሳ ጋር ስለምን ጉዳዮች እንደተወያዩ ለጊዜው የሚያውቅ ሰው አልነበረም። ይሁን እንጂ ብዙ ሳይቆይ ወሬዎች ብቅ ማለት ጀመሩ። እንደሰማሁት ቄሱ ለራስ ካሳ ከኤርትራው ገዢ ምስጢራዊ ደብዳቤ ይዞ መጥቶ እንደነበርና በዚሁ ደብዳቤ የኤርትራው ገዢ ራስ ካሳን ከነጦራቸው እጅ እንዲሰጡና ከጣሊያን ወገን ይገቡ ዘንድ የሚያግባባ ነበር። ይሁን እንጂ ቄሱ ያለምንም ውጤት ተመልሷል። ጦሩ በሶስተኛው ቀን ወደ ሰሜን ጉዞ ጀመረ። መጀመሪያ አካባቢ ጦራችን ለሶስትና ለአራት ሰዓት ያህል ተጉዞ ያርፍ ነበር። ይሄም በአብዛኛው ጦራችን እግረኛ ስለነበር ራስ ጦሩ እንዳይደክም በማሰባቸው ነበር። አብዛኛው ሰራዊታችን ከየጥሻውና ከየአምባው የመጣና ጦርና ጎራዴ ብቻ የታጠቀ በመጀመሪያው ቀን ውጊያ ጠላት ገሎ ጥሩ መሳሪያ ለመታጠቅ በጽኑ እምነት የቆመ ጀግናና ጉጉ ጦር ነበር። በዚህ እንደሞላውዝ እያጓራ በሚጓዝ ጦር ውስጥ እንደነገሩ ሸማይ ተከናነቡና በጀርባቸው በቅርጫት ሙሉ የማብሰያ ቆሳቆስ ያነገቡ ሴቶችም ነበሩ። የሚጠባ ልጅም የተሸከሙ ታይተዋል። በዚህ መልኩ በመንገድ የገጠመውን ሁሉ እየተራረገ የሚኖርደው ጦር ስራት አልባ ነበር። ያንዳንዱ አነስተኛ ሹም ጦሩን እየያዘ የራሱን መንገድ እያወጣ በጦር ሜዳ ከሌላው ዘግይቶ ለመድረስ ፉክክር ገጥሞ ነበር። አንዳንድ ሹሞች ዋናውን መንገድ ትተው አቋራጭ ፍለጋ ተራራውን እየዋጠጡ ሲወጡ የጉዳን ሰራዊት ይመስሉ ነበር። ንሽ ለየት የሚለውና ስራት ይዞ የሚጓዘው የራስ ካሳ ጦር ነበር። ከፊት በርካታ ጥሩምባ ነፊዎች የገሃነም ድምጽ የሚተፋ ጥሩምባቸውን እየነፉ ይጓዛሉ። ከጥሩምባ ነፊዎች ቀጥሎ የራስ የክብር ዘበኛ ጦር አዋራው እስኪጨስ ይረግጣል ስል በወጉ ተሰልፎ ሳይሆን ሁሉም ባሻው መንገድ እየሄደ ብቻ አዋራውን ያጨሰዋል ለማለት ያህል ነው። የራስ ካሳ የክብር ዘባዛሽ ቀኛዝማች አበበ እንዳንበሳ በፈረሱ ላይ ተጀንኖ እንደተቀመጠ ጦሩን ቀድሞ ይመራል። ከክብር ዘቡ ጦር በመከተል ራስ ባቄጠ ፈረሳቸው ላይ ሆነው ይሄዳሉ። ከራስ ኋላ ሁለት አሽከሮች ይሮጣሉ። አንዱ አሽከር ተንቀሳቃሽ ዙፋናቸውን ተሸክሟል። ሁለተኛው ጥቁር ሆኖ መያዣው በብር ያጌጠ ከዘራቸውን ይዞ እሱም ይሮጣል። ከሁለቱ አሽከሮች ኋላ ሁለት ሌላ የራስ መሳሪያ ያዦችም ይሮጣሉ። እነዚህ በኋላ የራስ ካሳ ልጅ ደጃዝማች ወንድወሰን ከሁለት ተላልቅ ሹማምንት በጅሮንድ ለጥይበሉና ቀኛዝማች ይሁኔ ጋር በፈረስ ይከተላሉ። እኔም በፈረሴ እንደተቀመጥኩ ከራስ ካሳ ጎን እንድሄድ ተፈቅዶልኛል። ይህም ታላቅ ክብር ነው። ከትልቁ ከራስ ጎን በፈረስ መጓዝ ብቻ። በዚህ መልኩ ፈረሰኛው ጦር እንደማረጉ እየተሰለፈ ከኋላው እግረኛው ጦር ከእግረኛው ኋላ እስከመጨረሻው ቆሳቆስና ስንቅ የተጫኑ ብዙ አህያዎች፣ አጋሰሶች፣ በጎች፣ ፍየሎችና ሰንጋዎች ጋር እነሱም በመንገዳቸው አቧራውን እያጨሱት ይሄዳሉ። በመጨረሻ ምግብ አብሳይ ሴቶችና አንዳንድ የሹማምንቱ የጭንገረዶች ጠባቂ ተደርጎላቸው ይጓዛሉ። ራስ ካሳ ተራራ ይወዳሉ መሰል በላሊበላና በሰቆጣ በኩል በቀላሉ እና በፍጥነት መገስገስ እየቻል ተራራማና አስቸጋሪውን የደብረ ዘቢጥን መንገድ መረጡ። በመጀመሪያው ሳምንት ኋላ ቀር የሆነውን የስልክ ገመድ ባልተጠረቡ እንጨቶችና በዛፎች ላይ እየዘረጋጉ ከአዲስ አበባ ጋር ግንኙነት ለማድረግና ከንጉሠ ነገሥቱ ተጨማሪ ትዕዛዝ ለመቀበል ተሞከረ። አልፎ አልፎ ግንኙነቱ እየሰመረልን ከቤተ መንግሥት ጋር መረጃዎች ተለዋውጠናል። በዚህ መልኩ አንድም ሁለትም ቀን እያረፍ አዲስ የሚመጣውን ጦር እየተቀበል ወታደሩ የጦርነት ልምምድ ያደርግ ዘንድ ሐሳብ አቀረብኩና የመጀመሪያውና የመጨረሻውም ልምምድ ተደረገ። እንደ እባብ እየተሽለኮለኩ ባገኙት ሁሉ እየተሸፈኑ ጠላትን እንዲያጠቁ የሚሰጣቸውን ትዕዛዝ ወታደሮቻችን ያለ አንዳች ማመንታት እየፈጸሙ ከተራራው ጫፍ ደርሰው በፉከራና በሽለላ ጦራቸውን ለመወርወር በጎራዴያቸው የጠላትን አንገት ለማረድ ቢዘጋጁም ነገሩ ልምምድ ነውና ሐዘንና ንዴት ፊታቸው ላይ እየተነበበ ጣሊያኖች የት ናቸው በማለት በሹሞቻቸው ላይ አፈጠጡ። ይሄ ልምምድ ብቻ እንደነበረ ሊገባቸው አልቻለም። እና ሁለተኛው ቀን ለልምምድ አንድም ወታደር ብቅ ሳይል ቀረ። የገበሬ ወታደሮች እየተንፏቀቁና እየተሳቡ እንደ ዘንዶ እየተወረወሩ ወደ ተራራ መውጣትና መውረድ ጣሊያኖች በዚያ ከሌሉ ከንቱ ድካም ነው። እንዲህ እነዚህን ምስኪን ባላገሮች ሳይ ሰውነቴን ወረረኝ፣ አንጀቴ ተንዘፈዘፈ። አዎ ቤት ንብረታቸውን ልጆቻቸውን ከብቶቻቸውን ያዛውንቶችና ለሴቶች በትነው ተራራ ወጥተው ወንዝ ተሻግረው እዚህ ከማያውቁት አገር ደርሰዋል። ምዕራፍ 11 ዝቅ ካለ ሰማይ ስር። በየቀኑ የተለያዩ ሹማምንት ጦራቸውን እየያዙ መጥተው ከኛ ጦር ጋር ይቀላቀላሉ። ከፍ ከፍ ያሉት ሹማምንት ከራስና ከደጃቸው ከደጃዝማች ወንደሰን ጋር ይሳሳማሉ። አነስ ያሉ ሹማምንት በራስ ካሳ ፊት ቀርበው ፊታቸው መሬት እስኪነካ አጎንብሰው ይዘውት የመጡትን ጦር ብዛትና ጀግንነት እየተናገሩ ይሄ ይዘውት የመጡት ጦራቸው ከራስ ካሳ ጦር ጋር በተማኝነት ለአገሩና ለንጉሠ ነገሥቱ ተዋግቶ ይሞት ዘንድ ይለምናሉ። የራስ ካሳ ጦር እጅግ በማደጉ በጉዞአችን ላይ ጠባብ መንገድ ወይም ወንዝ ወይም ደግሞ አስቸጋሪ የሰርጥ መንገድ በገጠመን ቁጥር በሹማምንቱ መሃል ጭቅጭቅ ይፈጠራል። ይህም ጭቅጭቅ የኔ ጦር ይቅደም የኔ በማለት ነው። እኔ ለራስ ካሳ እንዲህ አይነት ችግሮች ዳግም እንዳይፈጠሩ ዘዴ እንዳለኝና ለዚያም የሰራዊታችንን ትክክለኛ ቁጥር ማወቅ እንዳለብኝ አስረዳዋቸው። ራስ ካሳም ሐሳቤን በደስታ ተቀብለው ስለ ሰራዊቱ ቁጥር ሁሉም ቀኛዝማች አበበ እንደሚነግረኝ አስረድተው ወደ ቀኛዝማች አበበ ላኩኝ። ቀኛዝማች አበበ ከሁለት አዛውንት ጋር በድንኳናቸው ተቀምጠው ጠጅ እየጠጡ ይጫወታሉ። ምን እንደሚያወሩ ባይሰማም አልፎ አልፎ ሳቃቸው ከሩቅ ይሰማ ነበር። በቀኛዝማች ድንኳን ገና ከመቀመጤ አሽከራቸው በቀንድ ዋንጫ ጠጅ ሞልቶ ሰጠኝ። ለጊዜው ጠጅ ነው፣ ያ እናንተ የምትወዱት ቢራ የለኝም። እንደ ቢራ ባይሆንም ጥሩ ጠጅ ነው፣ ያዙ ጌቶች እያሉ ቀኛዝማች ዋንጫዬን እንድጨልጥ ገፋፎኝ። እኔም ዋንጫዬን መጨለጤ አሽከርየው ከምኔው ደርሶ እንደሞላት እንኳ ማስተዋል እየተሳነኝ የመጣሁበትን ጉዳይ አስረድቼ በትክክል የሰራዊቱን ቁጥር እንዲነግሩኝ ቀኛዝማች አበበን አጥብቄ ጠየቅኩ። ቀኛዝማች አበበ ጥያቄን ወደ ጎን በመተው ከወር በኋላ አስመራ ስንገባ ጥሩ እውነተኛ የጣሊያን ቪኖ እንደሚጋብዙኝ ደጋግመው ቃል ገቡልኝ። ሶስተኛ ዋንጫዬን እንደያዝኩ በድጋሚ ጥያቄን አምርሬ አቀረብኩ። አሁን ቀኛዝማች አበበ በመገረም እያዩኝ የወታደሮቹን ቁጥር ነው ያልከኝ አሉኝ። አዎ ቀኛዝማች፣ የወታደሮቹን ቁጥር ማወቅ አስፈላጊ ነው አልኳቸው። ቀኛዝማች አበበ አሁን መሬት መሬት እያዩና በሁለቱም እጃቸው ጎፈሪያቸውን እያፍተለተሉ እሱንማ እግዚአብሔር ብቻ ነው የሚያውቀው፣ እኔማ እንዴት አውቄው? እዚህ ማንም አያውቅም አሉኝ። ቀኛዝማች አበበ እንኳን የጠቅላላ ጦሩን ቁጥር ሊያውቁ ቀርተው ራሳቸው ያመጡትን ጦር እንኳን በግምትም ቢሆን አያውቁትም ነበር። እናም አላዋቂ መሆናቸውን ለመሸፈን ያህል ጌታዬ መድፈኛ ጦርም እኮ አለን አሉኝ። በጣም ገረመኝ። ከጦሩ ጋር አንድ ሳምንት ሙሉ ስጓዝ እንኳን መድፍ ቀርቶ መድፍ የሚመስል ብረት እንኳን አላየሁምና እንደ መሳቅ ሲቃጣኝ ቀኛዝማች አበበ እንደ መቆጣትና ጮክ ብለው ተመልከት ጌታው ብሎ ከድንኳኗ ጀርባ ጨርቅ የተሸፈነች ነገር ገልጦ አሳየኝ። አዎ ብዙ ቁርጥራጭ ብረቶችና ኋላ ቀር የሆኑ የመድፍ አፎች ሳይቀሩ ተደርድረዋል። አሁን እንደምንም ሳቄን አፈን አደረኩ። ቀኛዝማችን ላስከፋቸው አልፈለኩም። ብረቶቹን ሳያቸው ሰው ሙዚየም መቀመጥ የሚገባቸውን በታላቁ የአድዋ ድል በእምዬ ምኒልክ የጦር ሰራዊት ከጣሊያኖች የተማረኩ እንደሆኑ ያስታውቃሉ። እና ይኸው ነው አልኳቸው። ቀኛዝማች አበበ በእኔ ጥያቄ ብዙም ሳይጨነቁ ምን ችግር አለው? ታያለህ፣ ለጊዜው ሁለት መድፎች ብቻ ናቸው ያሉን። ከጣሊያኖች ጋር ስንገጥም ከእግዚአብሔር እርዳታ ጋር ብዙ መድፎች ይኖሩናል። ጣሊያኖቹ በገዛ መድፋቸው ቀይ ባህር ውስጥ ነው የምንከታቸው አሉኝ። ፍጹም እርግጠኛና ሙሉ ወኔ በተሞላበት ቆራጥ ድምጽ በኋላ ተቀኛዝማች አበበ እንደተለየው እንደነገሩ በይሆናል በተሰራ የግምት ቁጥር እቅዱን አወጣው ይሁን እንጂ ጥቅም ላይ ሊውል አይችልም ነበር አንዳቸውም ትላልቅ ሹሞች ሊገባቸው ካለመቻሉ ሌላ አስፈላጊነቱ ሊገለጽላቸው አልቻለም ራስ ካሳ ግን በጣም ተደስተውበት በጥንቃቄ መረጃ ከሚያስቀምጡባት ሳጥናቸው ውስጥ ጨመሯት የኛ ጦር እንዲህ ባለ ሁኔታ በዘመናዊ መልኩ ከሰለጠነና ዘመናዊ መሳሪያ ከታጠቀው የጣሊያን ጦር ጋር ሊገጥም ወደፊት ተጓዘ የጣሊያን አውሮፕላኖች አሁን እስከ መሃል ሀገር ድረስ ዘልቀው መብረር ጀምረዋል የሰማይ ላይ ብቸኛ ንጉሶች ናቸውና ባሰኛቸው ሰዓት ሁሉ ዝቅ ብለው እየበረሩ ያበሻውን ጦር ይቃኛሉ አንድ ማለዳ በድንኳኔ ውስጥ ጋደም እንዳልኩ የሚንጣጣ የመትረየስ ድምጽ ሰማሁና ተስፈን ጥሬ ወጣሁ በርከት ያሉ የኢትዮጵያ ወታደሮች መትረየሶች ጠምደው ያለማቋረጥ ይተኩሳሉ በሁኔታው ተገርሜ መትረየስ አስተኳሹን አዛዥ ምን እንደተፈጠረ በጠይቀው አይ እንዳው የጣሊያን አውሮፕላኖች ሰሞኑን ድርሽም አላሉ ያው መምጣታቸው አይቀርምና ባይሆን እስኪመጡ ወታደሮቹ ባሞራዎች እንዲለማመዱ ብዬ ነው አለኝ ቆም አልኩና ተኳሾቹን አስተዋልኩ ከፍ ብሎ በሰማዩ ላይ ተለቅ ተለቅ ያሉ አሞራዎች ይንሳፈፋሉ ከታች ከመሬት የመትረየስ ማዓት ቢወርድባቸውም ደንታ ሳይሰጣቸው እነዚያ የሰማይ ላይ ጆቢራዎች መንሳፈፋቸውን ቀጥለዋል ይህ የአሞራዎቹ ንቀት ያናደደው አንድ ወታደር መትረየሱን ወርውሮ ምንሽሩን ተጣለበት አንስቶ አቀባበለና በመጀመሪያዋ ጥይት አንዱን አሞራ አወረደው ወዲያው ሁሉም መትረየስ ተኳሾች መትረየሳቸውን ወደ ጎን ትተው በጠመንጃ የሰማይ ላይ አሞራዎችን ወደ መሬት ያወርዷቸውና ያረቋቸው ጀመር ኢትዮጵያውያን በዓለም ዕውቅና ተወዳዳሪ የሌላቸው አልሞ ተኳሾች ቢሆኑም በመትረየሱ ተኩስ ግን ገና ብዙ ይቀራቸው ነበር ሰራዊታችን ገና ከዘመኑ መሳሪያዎች ጋር እንዳልተዋወቀ ይገባኝ ጀመር በሚቀጥለው ቀን መሳሳት አከባቢ የራስ ካሳ ጻፊ እየተጣደፈ መጥቶ ተለተለ ይበሉ ይከተሉኝ ጌታዬ እያለ እየተጣደፈ መንገድ እየመረኝ ሲሮጥ እኔም በሩጫ ተከተልኩት እየሮጥ ምን እንደተፈጠረ ጠየቅኩት አንድ ወታደር ቆስሎ አመጡት አለኝ ይህን የራስ ካሳን ጻፊ ተከትዬ ወደ ድንኳን ስገባ አንዱ ሆዱ ላይ በጥይት የተመታ የገበሬ ወታደር ልክ እንዳመጡት ከዝርጣፊ ቅርንጫፎች በተሰራ ቃሬዛ ላይ በጀርማው ተጋድሞ አየው ቁስለኛው ከቃሬዛው እንዳይወድቅ እግሩን በጠፍር ታስሯል ከፍ ብሎ ወደ ደረቱ አካባቢ በሴት መቀነት ሸብም አርገውታል ጎንበስ ብዬ ቁስሉን አየሁት ከሞላ ጎደል የሆድ ዕቃዎቹ በሙሉ ወደ ውጭ ወጥተው ተዘርግፈዋል ዶክተር ጥሩ ብል ሁሉም ባንድ ላይ አይናቸውን አፈጠጡብኝ አዎ ለነዚያ ምስኪን ገበሬዎች ፈረንጅ ሁሉን አዋቂ ነበር እና ዛሬም ያንን ምስኪን በፈረንጅ እጅ እንድረዳው ባይናቸው ተማጸኑኝ ዋይ ማን በነገራቸው እንኳን ቁስለኛ ማከም ቀርቶ የመድኃኒት ስሞች እንኳን ጠንቅቅ ያለማወቄን እምቢ አይሆንም አልችልም እኔ ዶክተር አይደለሁም ቁስለኛ ማከም አልችልበትም እንዳልል የሚያምነኝ ማንም ሰው አልነበረም ብቻ ማንገራገሬን ያዩ አንድ ግራዝማች ኦፕራሲው ባይሳካ ምንም አይደል እንዲሁ ብንተወው መሞቱ አይቀርምና አይዞት ሊሮዱት ይሞክሩ እያሉ አደፋፈሩኝ በዚህ መሃል ኮቴናው ልቄ እጅን ተጥቤ ጎንበስ እንዳልኩ አንድ ያበሻ መርፌወጊ መጥቶ ገላገለኝ ያበሻው መርፌወጊ ምንም አይነት የህክምና ትምህርት የለውም ምንምም የህክምና መሳሪያዎች አልያዘም ብቻ አንድ ጎጆ አረቄ ሲጠጣ ወሬውን ሰምቶ መጥቶ እኔን ወደ ጎን ገፋ አደረገኝና ወደ በሽተኛው ተጠግቶ እጁን እንኳ ሳይታጠብ ሆድ ዕቃዎቹን በእነዚያ እጆች ወደ በሽተኛው ሆድ ጨምሮ በተራ መርፌ እንደ ድንች ኬሻ ሰፋው ከዚያች ድንኳን ተመልሼ ቀኛ ማስጭ አበበ ከለገሱኝ አረቄ አንድ ስኒ ቀዳውና ጨለጥኳት ልቤ ክፉኛ አዘነ ጦራችን አንድ እንኳን ዶክተር አልነበረው የመዳኒቱ ነገርማ አይነሳ ነው የሚባለው ፍርጋሚ አረቀዋን በስኒ ሞልቼ ተጣውና አልጋይ ላይ ዘፋልኩ ሳላስበው አይኖቼ ያለክሱ ጀመር ልቤ ግን እንደ ጥቁር ድንጋይ እንደ ተነከረ ይስማኝ ነበር እንዲህ በጦር ሜዳ አልጋይ ላይ ተዘርግቼ አረቄ ያዘች ስኒን እንደጨበጥኩ ወደፊት ብቆስል ልሞት ባጣጥር ብሞት እሞታታለሁ እንጂ በዚህ መርፊዮጊ ዶክተራችን እንደማልታከም ለራሴ ቃል እየገባሁና ሌላም ሌላም ነገሮች እያሰላሰልኩ የቀኛዝማች አረቄ ስራዋን ሰርታ ኖሮ ተኛው ጠዋት የተነሳሁት ባቶ ተሰማ ተቀስቅሼ ነው ለመጀመሪያ ጊዜ ከጦሩ ዘግይቼ ከመነሳቴም በላይ ባቶ ተሰማ በመቀስቀሴ ትንሽ ፍረት ተሰማኝ ግን ለዚህ አሁን ጊዜ የለምና አቶ ተሰማም ፈረሴን ጭነውልኝ ስለነበር ቁርስም ሳላደርግ ጉዞ ጀመረን ወደፊት ሄር ደብረ ዘቢጥን እንዳለፍ የጦራችንና የስልኳ መንገድ ተለያየ ካሁን በኋላ ከንጉሰ ነገስቱ ዋና የጦር ድንኳን ጋር የምንገናኘው በሬዲዮ ብቻ ሆነ ዲያይነቱ ኋላ ቀርበው ሆነ ሬዲዮ የምናደርገው ግንኙነት በቀላሉ ለጠላት አሳልፎ እንደሚሰጠንና እንደሚያጋልጠን ለራስ ካሳ አስረዳው አማራጭ ባለመኖሩ እግዚአብሔር ይጠብቃን ብለን ግንኙነታችንን በተቆለፉ ቃላት መፍቻ አድርገን መረጃዎች ከአዲስ አበባ ጋር ብንለዋወጥም ብዙም አልረዳንም ጣሊያኖች ከኛ ቀድመው ይፈቱትና በሜትር ርቀት ሰፈራችንን አካለው ያውቁ እንደነበር ኋላ ላይ ተረድቻለሁ ምንም እንኳን ከደብረ ታቦር ከመነሳታችን በፊት ራስ ካሳ 400 አዲስ ጠመንጃዎች ቢያገኙም ለራሳቸው ወታደሮች እንኳን አልተዳረሰም ነበር የቀረው ጦር እንግዲህ እንዲህ መላቀጡ በጠፋው ሁኔታ ከራሱ ጎጆ የሰቀላትን ጠመንጃውን አውርዶ በራሱ ጥይት ዝናሩን ታጥቆ ጎጆ ያፈራተን ስንቅ ቋጥሮ ወደፊት በታላቅ ቆራጥነት ይገሰግሳል አንዳንድ የጦር ሹማምንት የራሳቸው አብሳዮች አሏቸው ሌላው ሹም ለአቅማዳም እንኳን ያልደረሰ ወንድ ልጁን አስከትሏል እነዚህ ልጆች በጉዞ ላይ ያባታቸውን ከባድ መሳሪያ ተሸካሚዎች ሲሆኑ ማታ ማታ ጦሩ ሲያርፍ የማብሰያ እንጨትም ይሰበስባሉ እነዚህ ልጆች ወደፊት እንደምናየው በጦር ሜዳ በልዩ ጦር ስር ተሰልፈው በታላቅ ጀግንነትና ቆራጥነት ከፍተኛና ታሪክ ሊጽፈው የሚገባ ጀብድ ሰርተዋል ፈጽመዋል እንግዲህ እንዲህ በጣም አሳዛኝ በሆነ መልኩ የታጠቀው ጦራችን የዋድላ ደላንታን ተራሮች እየታከከ ወደ ሰሜን ገሰገሰ ምዕራፍ 12 ዋድላ እነሆ ጦርነቱ ከተጀመረ 2 ሳምንት አለፈው ጣሊያኖች ከተከላካዩ የኢትዮጵያ ጦር ይሄን ያህል ብዙ ችግር ሳይገጥማቸው በቀላሉ አዲግራትንና አድዋን ይዘው ሌሎች ከተሞችን ለመያዝ በዝግጅት ላይ ናቸው ጣሊያኖች እንዲህ ወደፊት ሲገፉ የራስ ካሳ ጦር እጅግ በጣም ቀስ እያለ ወደ ሰሜን ያዘግማል በየንደንዷ ቀን በማለዳ ተነስተን እየገሰገስን እስከ ምሽቱ ድረስ በጉዞ ላይ ብንሆንም ይሄን እኛ ቀኑን ሙሉ የተጓዝነውን መንገድ ጥሩ ፈረሰኛ በሁለት ቢበዛ በሶስት ሰዓት ውስጥ ያጠናቅቃታል ለምን እንዲህ ሊሆን ቻለ ብለን የጠየቅን እንደሆነ መልሱ በጣም ቀላል ነው ራስ ካሳ ተራራ ይወዳሉ ከተራራዎችም በላይ ቤተክርስቲያናትን ያፈቅራሉ ብል ማጋነን አይሆንብኝም እጅጉን በጣም ሲበዛ አማኝ ናቸው በልጅነት ዘመናቸው ቄስ መሆን ይመኙ እንደነበር አንዳንድ ውስጣዋቂዎች ይናገራሉ ይሁን እንጂ ግዛታቸውን ማስተዳደርና ሃይማኖተኛ መሆን አንድ ላይ ሊሄዱ ስላልቻሉ ራስ በመጨረሻ ወደ አገር ማስተዳደሩ መመለስ ተገደዱ እናም ይኸው ደረጃ በደረጃ ከተራ ፊታውራሪነት እነሆ ዛሬ ራስነት ደረጃ ደርሰዋል በየቀኑ ማለት ይቻላል ቤተክርስቲያን ፍለጋ በርካታ ሰዓቶች በከንቱ እናጠፋለን ምናልባት በመንገዳችን ላይ ቤተክርስቲያን ካላጋጠመን ራስ ካሳ ወደ አንድ ከፍ ወዳለ ሁለት መሳይ ነገር ላይ ወጣ ብለው በጦር ሜዳ መነጽራቸው አካባቢውን ተራራውን ሸንተረሩን እየቃኙና እየዳሰሱ ናፍቆታቸውን ይወጣሉ። ራስካሳ ይህን ግዛት ከጎበኙት በርካታ ዓመታት አልፈዋል። በዚህ አሁን ባለንበት ግዛት ራስካሳ ጠቅላይ ገዥ ብቻ ሳይሆኑ ዋና ዳኛም ናቸው። ለዚያም መሰለኝ ወደዚህ ግዛት ከገባን ቀን ጀምሮ ያከባቢው ነዋሪዎች በየጊዜው እየመጡ ጌታቸው በሰላም ስለመጣላቸው መደሰታቸውን ይገልጻሉ፣ አቤቱታዎች ያቀርባሉ። እውነቱን ለመናገር አቤቱታዎች ይበዛሉ። ይኸው ዛሬም ራስካሳ ገና በዙፋናቸው ከመቀመጣቸው የአደባባይ ፍትህ ፈላጊዎች፣ የአካባቢው ነዋሪዎች ሰዎች ያደፈና በላያቸው ላይ ያለቀ ነጠላቸውን አያይዘው ግራና ቀኝ እጆቻቸውን በማሰር በራስካሳ ችሎት ፊት ለመቅረብ እየተጋፉ ወደፊት ይላሉ። እንዲህ አይነት ፍትህ ፈላጊዎች በራስካሳ ችሎት ፊት ለመቅረብ ለዓመታት ጠብቀዋል። እና ዛሬ ይችድል እንዳታመልጣቸው ባለ በሌለ ኃይላቸው ከፊታቸው የቆመውን ህዝብ እየገፉና ዱላ ቀረሽ ጨቀጨቀ ውስጥ እየገቡ ብቻ ሁሉም ወደፊት ይጓዛሉ። ይህን አይነቱ የአደባባይ ችሎትና ፍትህ ምን ያህል የአእምሮ እርካታ እንደሚያስገኝ የሚገባው ኢትዮጵያዊ ብቻ ነው። ኢትዮጵያውያን በተፈጥሮ ነገረኞች ሆነው ሳይሆን የእያንዳንዱ ኢትዮጵያዊ ትልቁ ምኞት በአደባባይ ችሎት ላይ ቆሞ ንግግር አዋቂነቱን ማሳየት ነው። ይህ አይነቱ አጋጣሚ ደግሞ ከፍ ላለ ሹመትም መንገድ ከፋች ብቻ ሳይሆን በአካባቢው ነዋሪዎች መካከል ከሶም ይሁን ተከሶ በችሎቱ ስላደረገው ንግግር ለዓመታት ሲወራለት ይኖራል። እውነቱን ለመናገር እያንዳንዱ ኢትዮጵያዊ በተፈጥሮው እውቅ ተናጋሪ ነው። በታላቁ ንጉሥ በቴዎድሮስ አምላክ፣ በእምዬ ምኒልክ አምላክ፣ እኔ ገብረ ጊዮርጊስ የራስካሳ ታማኝ አሽከር ብሎ ገብረ ጊዮርጊስ በጎረቤቱ ላይ ክሱን በራስካሳ ችሎት ፊት ይጀምራል። ከሳሽ ገብረ ጊዮርጊስ ጎረቤቱን ሲከስ በመተት በጥንቆላና በድግምት ላሜን ጡቷን አድርቆ ይኸው ለዓመታት አመሰናት ሲል ክሱን ሰነዘረ። ይህን ክስ በራስካሳ ችሎት ሲያቀርብ ገብረ ጊዮርጊስ የችሎቱ ደንብ እንደሚያስገድደው ሁሉ የአሮጌ ነጠላውን ሁለት ጫፎች ብብቱ ስር ያስርና ወደ ታች እንደ ቀሚስ ለቆ በመሬት ላይ የሚጎተቱትን ሁለቱን የነጠላ ጫፎች ደግሞ ወደ ላይ ወስዶ በትከሻው ላይ ጣል ያደርጋቸውና ከቆመበት ቦታ የቀኝ እጁን ጣቶች አፉ ላይ ይይዝና ወደ ራስካሳ ዙፋን ተንደርድሮ እየሮጠ አጠገባቸው ሲደርስ እንደምንም ይቆምና ልክ ካፉ የሚወጡትን ጣፋጭ ቃላት ለራስካሳ እንደሚወረውር ሁሉ ጣቶቹን ወደ ራስካሳ ያወናጭፋቸዋል። በእንዲህ አይነት ሁኔታ እየተንደረደረ ይሮጥና ቃላቱን አሽጎድጉዶ ወደ ቦታው ይመለስና ነጠላውን እንደገና አስተካክሎ እንደገና እየተንደረደረ ሮጦ ለዓመታት የተዘጋጀባቸውን ቃላቶቹን ወደ ራስካሳ ዙፋን ይወረውራል። ተከሳሹ ለጊዜው በቦታው ቆሞ ተራው እስኪደርስና በታላቁ የዙፋን ችሎት ፊት እሱም እንደ ከሳሽ ጎረቤቱ ንግግር አዋቂ መሆኑን ለጠቅላላው አገር ለማሳወቅና ጎረቤቱ እንደወነጀለው መተተኛና ድግምተኛ እንዳልሆነ ለማሳወቅ ትዕግስት አጥቶ በእልክ ይንቀጠቀጣል፣ ጥርሱን ያፋጫል። ገና ከሳሽ ክሱን አቅርቦ ትንፋሹን እንኳ ሳይወጥ ተከሳሽም ልክ እንደ ከሳሽ ጎረቤቱ ሁሉ ያቺን ያደፈችውንና በመበጣጠስ ላይ ያለችውን ነጠላውን አስተካክሎ ከከሳሽ ጎረቤቱ ባላነሰ ፍጥነት ተንደርድሮ እየሮጠ ኃይለ ሥላሴ ይሙት እግዚአብሔርም ምስክሬ ነው እያለ ሌባ ጣቱን ቀስሮ ወደ ሰማይ ሲያሳይ ቆይቶ ያንገቱ ያሰራትን ማተቡን አውጥቶ ለምናልባቱ ብሎ ደጋግሞ እየሳማት ድግምተኛና መተተኛ አለመሆኑን እያስረዳ ራሱን ያለ ጠበቃ ተከላከለ። ተከሳሽ ማተቡን ስሞ ወደ ውስጥ እንኳ ገና ሳይከት ገብረ ጊዮርጊስ እንደገና ወደ ዙፋን ችሎት እየተንደረደረ በድጋሚ ክሱን በተመረጡ ቃላት አጣፍጦ አቅርቦ ወደ ቦታው ተመልሶ ነጠላውን ሲያስተካክል ህዝቡም ጸጥ ብሎ የሚሆነውን በሚጠብቅበት በዚያ ቅጽበት አንድ የራስካሳ ወታደር ምን ያለው ከብት ነው ሲል አስተያየቱን በገብረ ጊዮርጊስ ላይ ሲሰነዝር ወይም አናንቆ ሲሳደብ በዚያችው ቅጽበት ገብረ ጊዮርጊስ ሰምቶት ኖሮ ድምፁን ወደ ሰማበት አቅጣጫ ፊቱን አዙሮ የታባቱንሳ የውሻ ልጅ ብሎ ተሳደበ። የተሰደበ ወታደር አይኑን ጎልጉሎ ጎራዲዮን መዞ በዚያ በተሰበሰበው ህዝብ እንኳ እንዴት ዘሎ ገብረ ጊዮርጊስ አጠገብ እንደደረሰ ሳንገነዘብ የገብረ ጊዮርጊስ አንገት እስከመጨረሻው ሊቀነጥሳት ሲል ወታደሩ ጓደኞች ደርሰው ያችን ቀጭን አንገት ከመቀንጠስ አዳኗት። አዎ በኢትዮጵያ ከዚህ ከፉ ስድቦች ብዙ ቢሆንም የኢትዮጵያን ወታደር አባትክን የማታውቅ የውሻ ልጅ ብሎ መሳደብ ግን ናግደለኝ እንደማለት ነው። ራስካሳ ለጥቂት ጊዜ እንኳ መሳቃቸውን ያላቋረጡት አሁን ምልክት ሲሰጡ በዚያ ችሎት የተሰበሰበው ሰው ሁሉ ጸጥ አለ። ወዲያው በተረጋጋ መንፈስና ድምጽ ፍርዳቸውን ሲሰጡ ተከሳሹ ገበሬ እውነት እንዳለው አስረግጠው ከተናገሩ በኋላ ገብረ ጊዮርጊስን ወደፊት ከፍቶቹን በደም እያበላ እያጠጣ እንዲንከባከብ ጭምር አስተነቀቁት። ይህም የራስካሳ ውሳኔ ይግባኝ የሌለው የመጨረሻ ፍርድ መሆኑን ነግረው የዛሬው ችሎት በዚሁ ተፈታ፣ ተበተነ፣ አለቀ። ሁለቱ ጎረቤታሞች ገበሬዎች ላለፉት 2-3 ዓመታት ተጣልተው በባላጋራነት ቢኖሩም በዛሬው ችሎት ሁለቱም ተደስተዋል። አንደኛ ተከሳሽ ለጎረቤቱ በክሱ መሰረት ለመሰነችው ላም ተተኪ ወላላም ባለመክፈሉ፣ ሁለተኛ ምንም እንኳ በክሱ ቢሸነፍም ከሳሽም ተደስቷል። በዚህ ሁሉ ህዝብ ፊት ንግግር አዋቂነቱን በታላቁ የራስ ካሳ ችሎት ፊት አሳይቷልና ይኸው እንደገና እንደ ወንድማማች ተቃቅፈው ተሳስመው እንደ ጥሩ ጎረቤት ጎን ለጎን ተያይዘው ወደ ቀበሌያቸው በደስታ ሄዱ። በዚህ መሃል ዋናው ጦራችን ደረሰና አዳራችን በዚቹ ቀበሌ ስለሚሆን ድንኳኖች መትከል ጀመሩ። አንድ ሰዓት በማይሞላ ጊዜ ውስጥ በዚህ ተራራ ላይ ትልቅ ከተማ ተመሰረተ። በዚህ የድንኳን ከተማ እምብርት ላይ የራስ ካሳ ሁለት ትላልቅ ድንኳኖች ከልጃቸው ከደጃዝማች ወንድወሰን ካሳ ድንኳን ጋር አብረው ቆመዋል። እኛም ድንኳን ከደጃዝማች ወንድወሰን ድንኳን ትንሽ አለፍ ብሎ ቆሟል። ከኛ ድንኳን ትንሽ አለፍ ብሎ ደግሞ እንግዲህም ከራስ ካሳ ጓዝ ተለይቶ የማይቀረው ተንቀሳቃሹ ቤተክርስቲያን በሁለት ወታደሮች እየተጠበቀ ቆሟል። እነዚህ ትላልቅ ድንኳኖች ዙሪያ በጦር ሰፈራችን ያሉ ደጃዝማቾች፣ ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾች፣ ባላባቶች፣ ባላምባራሶችና የቀሩት አነስተኛ ሹሞች ትናንሽ ድንኳኖች ሹሞችም ቆመዋል። እነዚህ የሹማምንቱ ድንኳኖች በአመዛኙ ከወተት የነጡ ነጭ ድንኳኖች ስለሆኑ በአጋጣሚ የጣሊያን አውሮፕላኖች ወደኛ አቅጣጫ ቢበሩ ያላንዳች ችግር ከብዙ ኪሎ ሜትር ርቀት ለይተው ሊያውቁን ይችላሉ። ከዛ በኋላ ራስ ካሳ በአደባባይ የዋለውን ችሎታቸውን ጨርሰው ለአንድ ሰዓት ያህል በፈረስ ሄደን ተዘጋጅቶ ከሚጠብቀን የጦር ሰፈራችን ደረስ። በድንኳን ገብተን ጥቂት እንዳረፍ የእኛ ሽከር አገልጋይ ወደ ድንኳኗ አንገቱን አሾልኮ ግብር ተዘጋጅቷል ጌታዬ አለኝ። ግብር ኢትዮጵያውያን ከፍተኛ ሹማምንት ለበታች ሹሞቻቸው የሚያገቡት ወይም የሚያበሉት የዕለት ድግስ ነው። ምንም እንኳ ዋናው ነገር ምግብና መጠጥ ቢሆንም ግብር ዝም ብሎ ተራ ድግስ አይደለም። የራሱ የሆነ ልዩ ደንብና ስርዓት አለው። እስካሁን ያለ ረጅም ታሪክ ያለው ኢትዮጵያውያን ሲወርድ ሲዋረድ እዚህ የደረሰ ታሪካዊ መስተንግዶ ነው። እናም በኢትዮጵያ ያለ ግብር ህይወት የሚታሰብ ነገር አይደለም። ለዚያም መሰለኝ ራስ ካሳ በየቀኑ ማለት ይቻላል ግብር የሚያበሉት። ራስ ካሳ ወደፊት እንደምናየው በጦር ሜዳም የጣሊያን አውሮፕላኖች እንደዚያ እየዞሩ ክፉኛ በቦምብ በሚደበድቡበት ጊዜ ሳይቀር ግብር ያበሉ ነበር። ራስ ካሳ በጦርነት ወደ ጦር ሜዳ ስንሄድ በሰፈርንበት የጦር ሰፈር ግብር ማብላት ይችሉ ዘንድ ሁሌም በመሃል የጦር ሰፈር የሚቆም ትልቅ የግብር ድንኳን አላቸው። በዚህ የግብር ድንኳን ውስጥ በአንድ ጊዜ ከ100 ሰው በላይ መስተናገድ ይችላል። የዕለት ግብሩን የሚያዘጋጁ የራስ ካሳ የግል አሽከሮች ሲኖሩ ቁጥራቸውም ወደ 200 ገደማ ይሆናል። እንግዲህ እነዚህ አሽከሮች ግብር በስነ ስርዓቱ ማዘጋጀታቸውን ብቻ ሳይሆን ግብር የሚገባው ሹማምንት በየደረጃውና በተመደበለት ቦታ ሁሉ በትክክል መቀመጡን የሚቆጣጠር አንድ ሹም አለ። ይሄ ከሲታ እልፍኝ አስከልካይ ሹም ሁሌም ያችን ወጥና ቀባት የተገበች ደም በልብሱን ለብሶ የዘወትር ስራውን እስከ ጦርነቱ ፍጻሜ ድረስ በታላቅ ንቃት ያከናወነ ነበር። ይሄሹም ግብሩ በትክክል መዘጋጀቱን ካረጋገጠ በኋላ በዛች ወጥ በተገበች ልብሱ ላይ ነጭ ነጠላውን እብብቱ ስር ያስርና የነጠላውን ሁለት ጫፎች በሁለቱም ትከሻዎቹ ወደኋላ አጣፍቶ ራስ ካሳፊት ይቀርብና ግብር መዘጋጀቱን ለክብራቸው የሚገባቸውን ሰላምታ አቅርቦ ይናገራል። ራስ ካሳ በዚሁ እልፍኝ አስከልካይ ሹማቸው ታጅበው እንደመጀመሪያ ሰው ለግብር ወደ ድንኳን ይገባሉ። ራስ ካሳ በግብሩ ድንኳን ውስጥ በተዘጋጀላቸው የክብር ቦታ እንደተቀመጡ አሽከሮች ቀርበው የተዘጋጀውን ግብር የተለያዩ ወጦች ያቀርባሉ። ሁለት ጎረምሶች ደግሞ ከራስ ካሳ ጀርባ ቆመው ራስ ካሳን ዝምቦች በመግብ ሰዓት እንዳያስቸግራቸው በጭራ ዝምቦችን በጥንቃቄ ያባረራሉ። ምግቡ እንደቀረበ የራስ ካሳ የግል ጠባቂና ጠንካራው አገልጋይ ይቀርብና ከቀረቡት ምግቦች በትንሽ በትንሹ ይቀምሳል። አገልጋዩ ጠባቂያቸው ምግቡን ከቀመሰ በኋላ ራስ ካሳ ግብሩን ይጀምራሉ። ምናልባት ይሄ አጉል እምነት ይመስል ይሆናል፣ ግን በኢትዮጵያ ታሪክ በርካታ ነገስታት ከምግብና ከመጠጥ ጋር ተቀላቅሎ በሚሰጥ መርዝ ዙፋናቸውን ያለ ፍላጎታቸው መልቀቅ ተገደዋል፣ በመርዝ ተገለዋል። ራስ ካሳ ያለምንም ጭቅጭቅ በኢትዮጵያ ውስጥ ካሉ ሀብታምና ከፍተኛ ስልጣን በእጃቸው ካለ ጥቂት ከፍተኛ ሹማምንት አንዱ ናቸው። ቢሆንም ያለምንም ሹካና ማንኪያ እንደ ማንኛውም የእርሳቸው ተራ ደሃ ጨሰኛ ገበሬ ሁሉ በእጃቸው ነው የሚበሉት። ራስ ካሳ ከበሉና እጃቸውን ታጥበው አፋቸውን ከተጎመጠመጡ በኋላ አሽከሮች ቀጣዮቹን የዕለቱ ግብርተኞች እንደየደረጃቸው ማስገባት ይጀምራሉ። በራስ ካሳ ጦር ውስጥ ከራስ ካሳ ቀጥሎ ከፍተኛ የሚባለውን ስልጣን ያለው የበኩር ልጃቸው ደጃዝማች ወንድወሰን ነው። እናም ደጃዝማች ወንድወሰን እንደ ሁለተኛ ሰው ለግብር ይገባል። እኔና ለጓደኛዬ ራስ ካሳ ለከፍተኞቹ ባለስልጣናት እኩል ስለመደቡልን ከደጃዝማች ወንድወሰን ቀጥለን ከሁለቱ የንጉሠ ነገሥቱ እንደራሴዎች ከበጅሮንድ ለት ይበሉና ከቅኛዝማች ደህኒ ጋር እንደ ሦስተኛ ሰው ለግብር ገባን። ከኛ ቀጥሎ ሌሎች ከፍተኛ ሹማምንት ገብተው የግብሩ ድንኳን እስከ አፍንጫው ሞልቶ ግብር ተበላ። ግብርተኛው እንዲህ በአንድ መሶብ ዙሪያ አምስትም ስድስትም ሆኖ በባዶ መሬት ላይ ተቀምጦ እንጀራውም ወጡም እየተጨመረ የቻለውን ያህል ይበላል። ወጥ የኢትዮጵያውያን ብሔራዊ ምግብ ማባያ ነው። ደሃ ሆነ ሀብታም ያለ ወጥ ምግብ የሚታሰብ ነገር አይደለም። ልክ እያንዳንዱ ህንድ በየቀኑ በእርድ የተቀቀለ ሩዝ እንደሚበላ ሁሉ እያንዳንዱ ኢትዮጵያዊ በየቀኑ የራሱን እንጀራ በወጥ ይበላል። በአንድ ወቅት በቦምቤ የባቡር ጣቢያ ያገኘሁት አንድ መሐራጃ ወጥ ቤት ሰራተኛ ከ50 አይነት በላይ የሩዝ ማባያ ወጦችን ካልጫ እስከ ፈረንጅ ሊበላው የማይችል በጣም የሚያቃጥል የበርበሬ ወጥ ማዘጋጀት እችላለሁ እያለ ጉራውን ነፍቶብኛል። ኢትዮጵያውያን ከዚህ ህንድ ጋር ሊወዳደሩ የሚችሉት አንድ አይነት ወጥ መስራት ሊመስል ይችላል። ኢትዮጵያውያንን የበርበሬ ወጥ ግን ከዚያ ጉረኛ ህንድ ጋር ፈጽሞ ማወዳደር አይቻልም። ያንን ህንድ ይህንን የኢትዮጵያውያንን የበርበሬ ወጥ ቢያበሉት ተቃጥሎ እንደሚሞት ጥርጥር የለውም። እንዲህ ግብር ገብተን ስንቀመጥ ብዙ ጊዜ በቅርብ የተቀመጠ ሹም ወደ እኔ ዞር ብሎ በወጥ የራሰ እንጀራ ጠቅልሎ ያጎርሰኛል። በርግጥ ይህን ጉርሻ መቀበሉ ብዙም ደስ አይለኝም፣ ግን ምን ማድረግ አለብኝ? ኢትዮጵያውያን በጣም የሚወዱትንና የሚያከብሩትን ሰው በግብር ላይ ማጉረስ የወዳጅነታቸው መግለጫ ምልክት ነው እና ወዳጅነቱን ሲገልጽልኝ እምቢ አልቀበልም ማለት ነበረብኝ። ምንም እንኳ ግብርተኛው ወደ ግብር ከመግባቱ የእጅ መታጠቢያ ውሃ ቢቀርብለትም ለአመል ያህል እጆቹን ውሃ ያስነካቸው ይሆናል እንጂ እጁን ታጠበ ማለት ግን ፈጽሞ አይቻልም። ከግብር ሲወጣ ደግሞ እነዚያን በወጥና በጮማ የራሱ እጆች በጺሙና በራስ ጸጉሩ በሸማው ሳይቀር ይጠራርጋታል እንጂ በውሃ አይታጠብም። የግብሩ ቀን የጾም ቀን ካልሆነ ሁሌም ስጋ የጦረኞች ምግብ ነው። ለጦረኞቹ ኃይልና ድፍረት ይሰጣል የሚባለው ጥሬ ስጋ አይቀርም። ሰንጋዎቹ የሚጣሉት ግብር ከመጀመሩ ጥቂት ቀደም ብሎ ስለሆነ ሁለት ጣጣና ሰክተው በትከሻቸው ተሸክመው በግብርተኛው ፊት ይዘውት የሚቀርቡት የበሬ ስጋ ነፍስ እንዳለው ሁሉ ይንቀጠቀጣል። በዚህ መልኩ የመጀመሪያዎቹ ዙር ግብርተኞች እስኪበቃቸው እንጀራውንም ስጋውንም በልተው ጠጁንም ጠጥተው ሲወጡ ጥቂት ከፍተኛ ሹማምንት ብቻ ቦታቸውን እንደያዙ ይቀራሉ። የመጀመሪያዎቹ ሲወጡ ሌሎች በመቶች የሚቆጠሩ እየገቡ ይበሉና ይወጣሉ። እነዚህም በልተውና ጠጥተው ሲወጡ ሌሎች ይገቡና እነሱም በልተው ጠጥተው ጠግበው ሲወጡ ሌሎች እየገቡ ግብሩ እስከመጨረሻው ይቀጥላል። በእንዲህ አይነት ግብር ላይ በቂ ጠጅ ካለ ለሁሉም ይታደላል። አብዛኛው ሹማምንት ጠጁን የሚጠጣው በብርሌ ነው። ትልቆቹ ሹማምንት ግን ከዝሆን ወይም ከበሬ ቀንድ በተሰራ ዋንጫ በግምጃ ጨርቅ ተሸፍኖ በሚሰጣቸው ነው የሚጠጡት። ራስ ካሳ ለራሳቸው በልዩ ሙያተኛ አጊጦ የተሰራ የብር ዋንጫ አላቸው። እንደ ኢትዮጵያውያን ጥንታዊ ወግና ባህል መሰረት ታላላቆቹ ሹማምንት እንደ ስልጣን ደረጃቸው እና እንደ ግዛታቸው ወግ የደጅ ዋንጫቸውን የተለያዩ ቀለም ባላቸው የግምጃ ሽራፊ ጨርቆች ተሸፍነው ነው የሚሰጣቸው። ይሄ ወግ ደግሞ በምንም መልኩ በጦር ሜዳም ቢሆን ሊተላለፍ ሊቀር አይችልም። ይህን ወግና ባህል ባይኔ ለማየት ታድዬ ነበር። አሽከሮች ያንዱን ፊታውራሪ ነጭ የግምጃ ጨርቅ ይጥሉና ለፊታውራሪ ዋንጫውን መሸፈኛ አጥተው ተቸግረውና ደንግጠው ባለበት ቅጽበት እኔ ያደፈች ማህረቤን አውጥቼ ግንባሬን ስጠራርግ አንዱ አሽከር አይቶኝ ኖሮ ሲሮጥ ወደ እኔ መጥቶ እባክህ ለአንድ አፍታ ማህረብህን አውሰኝ ሲል በተለማማጭ አይኑ እየተማጸነ ጠየቀኝ። ለምንህ ነው? ምን ያረግልሃል? ስል ግራ ሲገባኝ ጠየቅኩት። የፊታውራሪ የግምጃ ጨርቅ ጠፋብኝ። እንዲህ ያለ ግምጃ ጨርቅ ዋንጫውን ለፊታውራሪ መስጠት አልችልምና እባክህ ለአንድ አፍታ አውሰኝ እያለ በድጋሚ ተማጸነኝ። አልጨከንኩበትም፣ መሐረቤን ሰጠሁት። ደስተኛው አሽከር ለጌታው ፊታውራሪ ጠጅ የሞላ ዋንጫውን በእኔ መሐረብ ሸፍኖ ሲሰጥ ትልቅ እፎይታ ከፊቱ ላይ ይነበብ ነበር። አዎ፣ በዚህ ዘመን ወግና ባህል ደንብ ለማክበር ትንሽዬ ቁራጭ ጨርቅ ትበቃለች። ግብሩ እንዳለቀ ሁሉም ሽማምንት የግብሩን አዳራሽ ለቀው ሲወጡ ራስ ካሳና ልጃቸው ደጃዝማች ወንደሰን ብቻ ቦታቸውን እንደያዙ ሲቀሩ በርካታ ትላልቅ ሽማምንት ሰብሰብና ፈንጠር ብለው ይቆማሉ። በዚህ መሃል በርካታ የተመጠሙ ቄሶች ወደ ግብር አዳራሹ ይገቡና በራስ ካሳ የነፍስ አባት መሪነት የዕለቱ ጸሎት ይደረጋል። ከዚህ ጸሎት በኋላ የዕለቱ ግብር ይፈጸምና ራስ ካሳ እስካሁን በትዕግስት የሚጠብቁ ባለጉዳዮችና መልእክተኞችን መቀበል ይጀምራሉ። እነሆ ላለፉት 2 ሳምንታት ቀስ እያልን ከ3000 ሜትር በላይ ከፍታ ባለው ተራራማ ቦታ ላይ እያዘገምን ነው። 2 ሳምንት ሙሉ በውል በማይታወቅ ተራራማ አገር ማለት ከጣና ሐይቅ እስከ አሸንጌ ሐይቅ ድረስ በተሰቀለው የተራራ መሬት ላይ እያዘገምን ነው። እንዲህ ቀኑን ሙሉ ስንጓዝ አካባቢው ምንም አይለወጥም፣ አንድ አይነት ነው። እዚህ በተራራ ላይ በተዘረጋ ሜዳ ላይ አንድ ለምልክት እንኳን ቢሆን ከፍ ያለ ዛፍ አይታይበትም። ቀኑን ሙሉ መሬት ሊነካ የደረሰ ዳመና እንደዋጠን ነው። አሁን ደረስ ሜዳው አለቀ ስንል ያ ሜዳ እንደገና ሲዘረጋ፣ እንደገና ደረስን ስንል እንደገና ሲዘረጋ፣ ማብቂያ በሌለው በዚህ የተራራ ላይ ሜዳ ላይ ስንሄድ የደከመው ተጓዥ አይን የሚያየው ነገር ቢኖር እዚህም እዚያም ጉች ጉች ያሉ የዚህ ቀበሌ ነዋሪዎችን ጠቆር ጠቆር ያሉ ጎጆዎችን ጥላ ብቻ ነው። ከዚህ አሰልቺና አድካሚ ጉዞ በኋላ ጥቅምት 10 ቀን ከረጅም የተራራ ጫፍ ወይም ሜዳ ላይ ደረስ። እንግዲህ በዚህ ሰፈር ለሚቀጥሉት 2 ቀናት እንሰፍራለን። ነጭ ዳርቻና የሻገቱ የሚመስሉ ድንኳኖች እንደ ባህር መዘርጋት ጀመሩ። በየሰዓቱ በርካታ ሹሞች ጦራቸውን እየያዙ ከምስራቅ በጌምድርና ከላስታ እየመጡ ከጦራችን ጋር ይቀላቀላሉ። 2 ቀን ሙሉ ከጧት እስከ ማታ የራስ ካሳ አሽከሮች በሬዎችን እያረዱ ለየሹሞች ያከፋፍላሉ። ሴቶችና ልጆች ደግሞ የደረሳቸውን ስጋ እየዘለዘሉ ተጠርታ በመጣች በምትመስለውና ደምቃ በወጣችው ፀሐይ በገመዶች ላይ እያንጠለጠሉ ያደርቃሉ። እንግዲህ ይህ የደረቀ ስጋ ቋንጣ ለተዋጊ ወታደር ዋና የጦር ሜዳ ስንቅ ነው። ራስ ካሳም ስራ አልፈቱም። ከጧት እስከ ማታ በተንቀሳቃሹ ዙፋናቸው ላይ ተቀምጠው በትልልቆቹ ሹማምንቶቻቸው ተከበው አዳዲስ ሹማምንትን ይቀበላሉ። አካባቢ ያገር ሽማግሌዎችም ፈረስ ካሳፊት እየቀረቡ በቀበሌያቸው ስለደረሰው ችግርና ጭቆና አቤቱታቸውን ያቀርባሉ። ፈረስ ካሳ ከዚህ በተጨማሪ ከየቀበሌው እህል፣ ጥራጥሬ፣ በግ፣ ፍየልና በሬ ለመሸጥ ከመጡ ገበሬዎች ጋር በዋጋ እየተከራከሩ ለወታደሮቻቸው ስንቅ ሲሸምቱ ይውላሉ። አንድ ጥሩ በሬ ቢያወጣ 8 ብር ብቻ ነው። ሁለት ቀን በኋላ ፈረስ ካሳ ለጦራቸው ወደፊት እንዲሄድ ቀጭን ትዕዛዝ ሰጡ። ዛሬም ወደ ተከዜ ወንዝ ሳንወርድ አፋፍ ላፋፍ በተራራው ሜዳ ላይ ነው ስንሄድ ይዋልነው። እንግዲህ አፋፍ ላፋፍ ስንሄድ ጠላት ባይገጥመንም አጥንት ድረስ ዘልቆ የሚገባ ቅስቃሴ ግን እያንሰፈሰፈን ነው። ወፍራም ሹራብ ድርቤ በብርድ ልብሴ ብትጠቀለልም ምንም አረዳኝም። አልፎ አልፎ ከፈረሴ ላይ እየወረድኩ ሰውነቴን ለማሟሟቅ ሶምሶማ ባሮጥ ኖሮ ከፈረሴ ላይ እንደተቀመጥኩ ደርቄ እንደምቀር ጥርጥር አልነበረውም። ለነዚያ መስኪን ኢትዮጵያውያን የገበሬ ወታደሮች ከልቤ አዘንኩላቸው። በዚህ ውርጭ በላያቸው ላይ ያለ ነገር ቢኖር እያለቀ ያለ አሮጌ ሸማ ብቻ ነው። እንዲህ ራሴ ባላየው ኖሮ በኢትዮጵያ ለዛውም በመስራቅ አፍሪካ እንዲህ አይነት ጨካኝ ብርድ አለ ቢሉኝ ምን ጊዜም አላምንም ነበር። ምናልባትም በመላው ኢትዮጵያ በጣም ብርዳማ ቦታ ቢፈልግ አሁን እኛ የምንሄድበት የዋድላ ግዛት አንደኛ ሳይወጣ የሚቀር አይመስለኝም። ማምሻው ላይ ተስማሚ ቦታ ስላገኘን ጦሩ እንዲሰፍር ትዕዛዝ ተሰጠውና ሁሉም በቆመበት ቦታ መስፈር ጀመረ። ይሁን እንጂ ጦሩ ድንኳን ለመጣል ከወትሮው በተለየ ሁኔታ ረዘም ያለ ጊዜ ወሰደበት። አይፈረድበትም። እንደ ድንጋይ በጠጠረ ውርጭ መሬቱ ተሸፍኗል። በድንኳን ውስጥም የሰው ልጅ የማይችለው ከባድ ቅስቃሴ አለ። ለዚያም መሰለኝ ከድንኳናችን በራፍ ላይ አሽከሮች ትንሽ ሞቅ እንዲለን አስበው ትልቅ እሳት ያነደዱልን። ምንም እንኳ ካኔቴራው ሁለት ሸሚዝ፣ አንድ ወፍራም ሹራብ፣ ኮትና ካፖርት ብደርብም አልበቃ ብሎኝ ብርድ ልብሴን ተከናንቤም ብርዱ አሁንም እያንዘፈዘፈኝ ነው። ብቻ እንዲሁ በብርድ እየተንቀጠቀጥኩ እጄን ሳላስበው ወደ ኪሴ ስልክ አንዲት እንደ እንጨት የደረቀች ፖስታ አገኘው። ይችን ፖስታ የተቀበልኩት አዲስ አበባ ወደ ደብረ ታቦር የበረርኩ ዕለት ነበር። ግን በዚያ ችኮላና ጥድፊያ ሳላነባት ተረሳችና እነሆ ዛሬ ሳገኛት ላነባት ጓጓሁ። ምንም እንኳ ፖስታዋ ብትደርቅም እንደምንም ከፈትኳትና ማንበብ ጀመርኩ። የደብዳቤው ፍሬ ነገር እንዲህ ይላል። እኔ አሁን ረፍቴን ዩጎዝላቪያ ውስጥ እያሳለፍኩ ነው። እዚህ ጥሩ የአየር ጠባይ አለ። በየቀኑም ፀሐይ ስለሚወጣ ሙቀቱ ኃይለኛ ነው። ሁሌም አስብሃለሁ። እናም እኔ እንዲህ በዚች የባልካን ሙቀት ስቃጠል አንተ በአፍሪካ ሐሩር መጠበስህ ሲታወሰኝ ከልቤ አዝንልሃለሁ። በጣም ተናደድኩና ደብዳቤዋን ጨምድጄ ከፊቴ በሚነደው እሳት ውስጥ ጨመርኳት። የአፍሪካ በረሃ ይቀልዳል እንዴ? በሰሜን ዋልታ አካባቢ እንደሚኖር ኤስኪሞ ድሪቶ በድሪቶ ሆኜ እሳት ዳር ተቀምጬ ጥርሴ በብርድ እየተፋጨ በአፍሪካ ሐሩር መጠበስህ የምትለዋ አረፍተ ነገር አናደደችኝ። ድንቅም የአፍሪካ ሐሩር ተክላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ዝግጅት ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማራለን። ደህና እምሹ።